ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ሐምሌ 15 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በየሳምንቱ እሁድ በመናቀርበው የሳምንቱን ዜና በመንተነተንበት የፍካሬ ዜና ፕሮግራማችንን ጀምራለን። በማስከተልም በሳምንቱ ውስጥ ተላልፈው የነበሩ የፍኖተ ዲሞክራሲ ሐተታዎችን በድጋሚ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን። በዛሬ ዝግጅታችን ከምንዳስሳቸው ዜናዎች መካከል የሚከተሉት ይገኙበታል።
ወያኔ በመስራቅና በመራብ ኢትዮጵያ የጦርነት አዋጅ ማወጁ አነጋጋሪነቱ እንደቀጠለ ነው ተባለ። የአዲስ አበባ ከንቲባ ሹመት የወያኔን የለውጥ ጨዋታ የሚያሳይ መሆኑ ተነገረ። የኢትዮጵያ ንግድ ባንክ ሰራተኞች መብቶቻቸውን ለማስከበር እንቅስቃሴ መጀመራቸው ተሰማ። በጉዞ ላይ የነበሩ የድሬዳዋ ጋዜጠኞች በተቃዋሚዎች አደጋ ደረሰባቸው ታወቀ። ባሳለፍነው ሳምንት የአዲስ አበባ ቀላል ባቡር ሰራተኞች መብቶቻቸውን ለማስከበር የሥራ ማቆም አድማ መምታታቸው ተነገረ።
ለነዚህና ለሌሎችም ዜናዎች ዝርዝሩን ነው።
ባሳለፍነው ሳምንት በመስራቅና በመራብ ኢትዮጵያ ጸጥታው እየደፈረሰ በመሄዱ መከላከያና የፌደራል ፖሊስ በስፍራው ተሰማርተው እንዲዋጉ ትዕዛዝ መሰጠቱ ተሰምቷል። ይህን ተከትሎ የኦሮሞ ነጻ አውጪ ግንባር ጦርነት በተለያዩ አቅጣጫዎች እንደተከፈቱበት በመግለጽ የመከላከል ውጊያ ያካሄደ መሆኑን መግለጹ የሚታወስ ነው። የሁኔታ ወያኔ ፍቅር እያለ የሚለው ባዶ የህዝብን ትግል ማዘናጋ መሆኑን የሚያስረዱ እንደሚሉት በውይይት ሊፈታ የሚችልበት አማራጭ ሰፊ ሆኖ ያለ ይህንን የክተት አዋጅ ሊደረግ የማይገባው በመሆኑ በአጽንኦት ሲገልጹ ይደመጣሉ። በተለያዩ የሀገሪቱ አካባቢዎች የሚገኙ ወጣቶች በስልጣን ላይ ተኮፈሱ የወያኔ ሹመኞች ከቀበሌ እስከ ጠቅላይ ሚኒስትር ተብየው በህዝብ የተመረጡ ባለመሆናቸው ከስልጣን ወርደው ሊጠየቁ እንደሚገባ ድምጻቸውን እያሰሙ ሲሆን የታገሉለት ለውጥ በወያኔ ሹማምንት መነጠቁን እንደሚቃወሙና ትግላቸውን እንደሚቀጥሉ ከተለያዩ አካባቢዎች ከተገኘው መረጃ መገንዘብ ተችሏል። በሁሉም የሀገሪቱ አካባቢዎች ህዝባዊ አመጾች ሊያገረሹ እንደሚችሉ ምልክቶች እየታዩ መሆናቸውን የሚያስረዱ የፖለቲካ አዋቂዎች እንደሚሉት ሁኔታው ወደ አጠቃላይ ሀገራዊ ቀውስ ከማደጉ በፊት ለህዝባዊ መንግስት ምስረታ አዘጋጅ መንግስት መቋቋም የግድ ይሆናል።
በኢትዮጵያ የውጭ ምንዛሬ ጥረት ከፍተኛ ደረጃ ላይ መሆኑ ታወቀ። የውጭ ምንዛሬ ጥረት ከፍተኛ ደረጃ በመድረሱ በርካታ ፋብሪካዎች ምርታቸው ከመቀነሱ ሌላ ሌሎች የንግድና የሥራ ተቋሞች መዘጋታቸው ይታወቃል። በምርት መቀነስም ሆነ በሌላ ከፍተኛ ችግር ከደረሰባቸው መካከል የኬሚካልና የኮንስትራክሽን ኢንዱስትሪዎች እንደሚገኙበት ተዘግቧል። ችግሩ እየተባባሰ በመሄዱ አዲሱ ሹም በሰጠው መግለጫ የውጭ ሀገር ገንዘብ በመያዝ በጥቁር ገበያ እንቅስቃሴ የሚያደርጉ ገንዘባቸውን ወደ ባንክ እንዲያስገቡ ትዕዛዝ አስተላልፏል። በትዕዛዙ መሰረት ምን ያህል ግለሰቦች ገንዘባቸውን ወደ ባንክ ሊያስገቡ እንደሚችሉ መገመት ባይቻልም ጊዜያዊ የሆነ እጥረት ተፈጥሮ በጥቁር ገበያ የሚገኘውን የውጭ ምንዛሪ ዋጋ ግን ይበልጥ እንዲጨምር ሊያደርግ ይችላል ተብሎ ይገመታል።
በውጪ ምንዛሪ እጥረት ምክንያት የሳውዲ አረቢያ መንግስት ለአንድ አመት ያህል ነዳጅ በዱቤ ለኢትዮጵያ እንዲሰጥ የተጠየቀ መሆኑ ታውቋል። አገዛዙ እንደገለጸው በውጪ ምንዛሪ እጥረት ምክንያት 1.6 ሚሊዮን ቶን የሚሆን ዕቃ በጅቡቲ ወደብ መከማቸቱ ታውቋል። ሳውዲ በዱቤ የምትሰጠው ነዳጅ ምንም እንኳን ጠቅላላ የውጪ ምንዛሪውን ችግር የማያስቀር ቢሆንም ቢያንስ በነዳጅ አቅርቦት በኩል የተወሰነ ፋታ ሊያስገኝ ይችላል ተብሎ ይጠበቃል። ከዚህ ጋር በተያያዘ የውያኔ ባለስልጣኖችና አባላት የውጭ ሀገር ገንዘቦችን ከኢትዮጵያ የማውጣት ሥራ በከፍተኛ ደረጃና መጠን እያስፋፉት ይገኛሉ በማለት ሁኔታውን በቅርቡ የሚያውቁት ወገኖች አጋለጡ። ባለፉት 10 ቀናት ብቻ ከ48600 ዶላር በላይ ዋጋ ያላቸውን የውጭ ሀገር ገንዘቦች በቦሌ ወደ ውጪ ሲወጡ የተያዙ መሆናቸው ታውቋል። በውጪ ምንዛሪ እጥረት ምክንያት የጥሬ ዕቃዎች አቅርቦት በጣም የቀነሰበት ሁኔታ በመፈጠሩ የፋብሪካዎች ምርት ከማምረት አቅማቸው በታች እንዲያመርቱ የተገደዱ መሆናቸውን የፋብሪካዎች ባለሀብቶች እየተናገሩ ይገኛሉ። የመለዋወጫ ዕቃዎችንም ከውጪ ማስመጣት ባለመቻሉ ብዙዎች መዘጋታቸው ታውቋል። የውጭ ምንዛሪ ለማግኘት ሲሉ ነጋዴዎች ቡናና ሰሊጥን በኪሳራ ወደ ውጪ እየላኩ ነው ተብሏል።
ቀደም ሲል ወያኔ የአዲስ አበባ ከንቲባ አድርጎ የሾመው ድሪባ ኩማ እንደ ከዚህ ቀደሞቹ የወያኔ ሹመኛ ከንቲባዎች ሁሉ ለከንቲባነት የሚያበቃ ትምህርትና ለአዲስ አበባ ከንቲባነት የሚያበቃ ምንም አይነት የሥራ ልምድ የሌለው በመሆኑ አዲስ አበባን የቁልቁል ሲያወርዳት መክረሙን በርካቶች በቁጭት ይናገራሉ። ድሪባ ኩማ ሌባ ከሚባሉት ወያኔዎች አንዱ በመሆኑ በሕግ ሊጠየቅ ሲገባ በወያኔ አምባሳደር ተደርጎ መሾሙ ብዙዎችን ማስቆጣቱ ታውቋል። በዚህ ባሳለፍነው ሳምንት ወያኔ የሱሉልታ ከንቲባ የአዲስ አበባ ከንቲባ ማድረጉ ወያኔ በንሳ መታጠቡን ቢናገርም ይህ ሁኔታ የወያኔ ንሳ የለበጣ መሆኑን እንዳጋለጠው እየተነገረ ነው። የፖለቲካ አዋቂዎች እንደሚሉት አሁን ወያኔ የሾመው ከንቲባ የነበረው ልምድ እጅግ ደካማ መሆኑን የሚያስረዱ እንደሚሉት የሱሉልታ ከተማ የአዲስ አበባን አንድ ሰፊ ወረዳ የሚያንስ ስፋት ያላት በመሆኑ እንደው በወያኔ ታማኝነት ተደረገው ሹመት ከተማዋን ለከፋ ችግር እንደሚዳርጋት ስጋታቸውን ሲገልጹ ይሰማል። ብዙዎች እንደሚሉት በወያኔ ታማኝነትም እንኳን ለምን ከሰፋፊዎቹ ከተሞች ከሐዋሳ፣ ከባህር ዳር፣ ከጎንደር፣ ከአዳማ፣ ከአርባ ምንጭ፣ ከነቀምት፣ ከደሴ፣ ከመቀሌ ወዘተ አልተደረገም የሚል ጥያቄ የተነሳ መሆኑንም ከሰበሰብናቸው የህዝብ አስተያየቶች መረዳት ተችሏል።
አዲሱ ሹም በተከታታይ እየወሰዳቸው ያሉ እርምጃዎች በደጋፊዎቹ ዘንድ ጥርጣሬና መደናገርን እየፈጠሩ መሆናቸው ተገለጸ። በዚህ መስክ በመጠቀስ ላይ ካሉት መረጃዎች አንዱ የሻቢያውን አምባገነን ለወንጀሉ ምንም ጸጸት ሳያሰማ ወዳጅ ብሎ ያደረገለት አቀባበልና ኢትዮጵያን ከፍቶ መስጠቱ ሲሆን በተለይም በወያኔ አገልጋይነታቸው የተጋለጡና ለጦረታ የታጩትን መከሰስ ያለባቸውን ግለሰቦች መልሶ ሹመት መስጠቱ ነውም ተብሏል። ይህን በተመለከተ በኃላፊነት ቦታ የቀጠሉት አባዱላ ገመዳ፣ አዜብ ጎላ፣ አምባሳደርነት የተሾሙት እነ ሬድዋን ሁሴን ሽፈራው ሽጉጤ፣ ምክትል ከንቲባ የተባለው ያበደ ጸረ አማራ ዘረኛ የኦሮሞ ጽንፈኛ ታከለ ወዘተ ተጠቅሰዋል። የኢኮኖሚ ችግሩን ለመፍታት ብር ቅየራውን የብርን ምንዛሪ መቀነሱ በቀን አንድ ብር አዋጡ ማለቱ ለወያኔ አመቺ የይቅርታና ምህረት አዋጅ ሲያጸድቅ ጸረ ሽብርተኛና ሌሎች ውጉዝ አዋጆችን ለመሰረዝ ዝግጁ አለመሆኑ ንሳልባ ይቅርታና እርቅን መስበኩ በአጠቃላይም የአምባገነንነት ዝንባሌ እያሳየ መምጣቱ ከቀን ወደ ቀን ጥያቄዎች እንዲነሱበት በማድረግ ላይ ናቸው ተብሏል። ወያኔ አሁንም ከስልጣን ያልተወገደ መሆኑ ከእምነት አንጻር ችግር ፈጥሮ ወደ ሀገር እንመለሳለን ያሉት ሁሉ ባሉበት ቆይተው እስቲ ነው አቋምን እንዲወስዱ አድርጓል ያሉት አዛቢዎች አዲሱ ሹም በውስጣዊ ጉዳይ ጦሩ ጣልቃ ይግባ ብሎ መጥራቱና ጸጉረ ልውጦችን ተጠንቀቁ ያለውም ቢሆን ችግር ፈጣሪ አቋም ነው ሲሉ ተችተዋል።
ሐምሌ 9 ቀን ከድሬዳዋ ወደ አዲስ አበባ በጉዞ ላይ ነበሩ ጋዜጠኞች መይሶ ሲደርሱ በተከፈተ ጥቃት ሱሌማን አህመድ የተባለ የሚጓዙባት መኪና ሾፌር በደረሰበት ጥቃት በጣም የተጎዳ በመሆኑ ከቀናት በኋላ ህይወቱ ማለፉ የታወቀ ሲሆን በመኪና ውስጥ የነበሩት ጋዜጠኞች በጽኑ መጎዳታቸው ታውቋል። ጥቃቱን ያደረሱት ወጣቶች መሆናቸውን የጉዳቱ ሰለባዎች ማስረዳታቸው የታወቀ ሲሆን ጥቃት አድራሾቹ ወጣቶች ያሰሙት ድምጽ የወያኔ ሰላዮች እኛን ለመሰለል ነው የመጣችሁት የሚል መሆኑን አስረድተዋል ተብሏል። እስካሁን የድሬዳዋ ሆነ የወያኔ የፌደራል ፖሊስ ጉዳዩን ለማጣራት መንቀሳቀስ አለመጀመራቸው እያነጋገረ መሆኑም ታውቋል።
ከኢትዮ ቴሌኮም ዋና ስራ አስኪያጁን ጨምሮ በተለያዩ የሐላፊነት ቦታዎች የነበሩ ሰዎች ከስልጣናቸው የተነሱ ሲሆን ሁሉም የተነሱት ሐላፊነትን ባለመወጣት እንዲሁም ህገወጥና አግባብነት የሌላቸውን ስራዎች በመስራታቸው ነው በማለት የዜና ምንጮች ገልጸዋል። ከሳምንት በፊት በኢትዮ ቴሌኮም ውስጥ የኦፕሬሽን ሐላፊ የነበረው የቀድሞ የሜቴክ ሐላፊ የክንፈ ዳኘው ወንድም ኢሳያስ ዳኘውን ጨምሮ ወደ 20 የሚጠጉ የወያኔው ድርጅት አባላት የነበሩ ግለሰቦች ከስራ መታገዳቸው ይታወሳል።
የንግድ ባንክ ሰራተኞች አዲስ እየተነደፈ የሚገኘው መዋቅር ሰራተኞች ሊያገኙቸው የሚገቡ የተለያዩ ክፍያዎች እንዳይከፈሏቸው ስለሚያደርግ የሰራተኛ ማህበሩ ሌሎች የሰራተኛ ብሶቶችን በማካተት ጥያቄዎችን ማቅረቡን መረዳት ተችሏል። የንግድ ባንክ ሰራተኛ ማህበር 29000 አባላት ያሉት ሲሆን ያቀረባቸው ጥያቄዎች አግባብ ያለው ምላሽ ካልሰጣቸው የዛሬ 26 ዓመት አካባቢ ወያኔ የስልጣን ኮርቻውን ሲያደላድል የሥራ ማቆም አድማ መምታታቸውና ወያኔን ማስጨነቃቸው የሚታወስ ነው ተብሏል።
በመለስ ዜናዊ የስልጣን የመጀመሪያ ሰሞን ከሻቢያ ጋር የነበረውን ጥብቅ ግንኙነት ለመመለስ በአሁኑ ጊዜ ሩጫ መጀመሩ ግልጽ ሆኗል ያሉት አዛቢዎች በራስ ካሳ ግቢ ስንቱን ጸረ ሻቢያ ተስፋ ሚካኤል ጆርጅ ሳራ መኮንን ወዘተ አፍኖ ወደ አስመራ ወስዶ የገደለው ሻቢያ በዚህ ስራ ተሰማርተው የነበሩና አዳዲስ አፋኞችን ወደ አዲስ አበባ መላክ ጀምሯል ብለዋል። የአፋኝና የስለላ ተቋም ዋና መስሪያ ቤቱ በሚስጥር ቪላዎች ውስጥ ይሆናል ሲባል ካለው የጸጥታ መስሪያ ቤት ጋር ሳይሆን ከሚስጥር የአዲስ ሹም ተቋም ጋር እንደሚሰራም ሊታወቅ ተችሏል። ሻቢያ ጣላት ያላቸውንም ኢትዮጵያውያን ለማፈድና ለማስወገድ እቅዳለው ያሉ ውስጣዋቂዎች አገረዳሪዎች ተገቢውን ጥንቃቄ እንዲያደርጉ አሳስበዋል። በተያያዘ ዜና በኤርትራ ምድር የጦር ሰፈር ለማቋቋም የተዘጋጀው አሜሪካ ጉዳዩን በዝርዝር እንዲያጠኑና ቦታም መርጠው ዝግጅት እንዲጀመር በሚል የጦር መስሪያ ቤቱ ፔንታጎን አጥኚ ቡድን መላኩን ለማወቅ ተችሏል።
የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ በላከው መግለጫ ባለው ተጨባጭ ሁኔታ የተነሳ ኤርትራውያን ስደተኞች ላይ የተደረገ ያለው ጫና መሰረተ ቢስና ህገወጥ ነው ሲል አውግዟል። ሻቢያ ከአዲስ አበባ ጠቅላይ ሚኒስቴር ጋር ስለታረቀ የሻቢያ አምባገነናዊ መብት ረጋጭ ይዘትን የተነነ አስመስሎ በማቅረብ ስደት የወጡትን ኤርትራውያን መብት ነፍጎ ወደ ሀገራቸው ለመመለስ የተጀመረው ሂደት በአስቸኳይ መቆም ያለበት ነው ሲል ኮሚቴው አሳስቧል። የኢሳያስ አገዛዝ አሁንም በዝ መፍትረገጥ አና አፈና የተካረና የቀጠለ ነው ያለው ይህ መግለጫ ከዚህ አያይዞም ከ300 በላይ የቀድሞ አገዛዝ መኮንኖችና ወታደሮች እንደ ኮሎኔል ታደሰ ሙሉነህ አይነቶች የአርበኞች ግንባር አባሎች ወዘተ አሁንም በስር ላይ መሆናቸውንም ጠቅሷል። ኤርትራ የአንድ ግለሰብና ፓርቲ ግንባር አምባገነንነት የሰፈነባት የግፍና ጭቆና ሀገር በመሆኗ የመብቱ ጥሰት አሁንም እየቀጠለ እንጂ እየቆመ አይደለም ያለው ይህ መግለጫ በኤርትራ ዲሞክራሲ የሰፈነ ባለመሆኑ ስደተኞችን መመለሱ ጉዳቱ ቀላል አይሆንም ሲል አሳስቧል። በኢትዮጵያ ተጠግተው ያሉ የኤርትራ ስደተኞችን በተመለከተ ይቅርታ ይጠይቁና ይመለሱ ብሎ በዳው ሻቢያ መወሰኑ ምንኛ ይህ ቡድን በእብሪተኛ የመፍጠሰቱ ሊቀጥል እንደተዘጋጀ ያሳያል ተብሏል። የወያኔ ሻቢያን ኢባድሜ ጦርነት በመተቸታቸው ለስር የተዳረጉ የሻቢያ መሪዎችና ጋዜጠኞች ከመተረፉት አሁንም በበረሃ ባሰቃቂ ሁኔታ በኮንቴይነርና ኢሰባዊ ማገቻዎች ውስጥ እየተሰቃዩ እንዳሉም መግለጫው አስተውሷል። ለይስሙላ እንኳን ህገ መንግስት እስካሁን የሌላት ኤርትራ የአፍሪካ ሰሜን ኮሪያ መባሏም የሚዘነጋ አይደለም ሲል መግለጫው ደምድሟል። ባሳለፍነው ሳምንት ሮብ የአዲስ አበባ የባቡር አገልግሎት ሰራተኞች የሥራ ማቆም አድማ በመምታታቸው የባቡር አገልግሎት ቀኑን ሙሉ ተቋርጦ መዋሉን መረዳት ተችሏል። የዚህ አድማ ዋነኛ አስተባባሪዎች የባቡር አንቀሳቃሽ ሾፌሮች መሆናቸው የታወቀ ሲሆን ሾፌሮቹ አድማ በመምታታቸው ሌሎች ሰራተኞችም ከጎናቸው መቆማቸውን ተገንዝበናል። ካጠናከርናቸው መረጃዎች መገንዘብ የተቻለው ሹፌሮቹ መብቶቻቸውን ለማስከበር ተረጅም ጊዜ ጥያቄዎቻቸውን ሲያቀርቡ እንደነበርና ከየትኛውም አካል ምላሽ ባለማግኘታቸው ስራ ለማቆም መገደዳቸውን መረዳት ተችሏል። ከዚህ ሁኔታ በመነሳት በርካታ የፖለቲካ አዋቂዎች በቻይና፣ በወያኔ፣ በቱርክ፣ በህንድና ወዘተ ፋብሪካዎች መብቶቻቸው የተረገጡባቸው ላብአደሮች በተመሳሳይ ሁኔታ የስራ ማቆም አድማዎችን በመጥራት መብቶቻቸውን ለማስከበር እንዲመክሩ ያነሳሳቸዋል እየተባለ ነው።
የአሜሪካ መንግስት በተያዘው የመስፋፋትና የአዲስ ቅኝ ገዢ ስምሪት በአፍሪካ ላይ ትኩረቱን ያደረገ ሲሆን በተለይ በአፍሪካ ቀንድ ጋር ከቻይናም ጋር ተወዳድሮ የበላይነቱን ለመያዝ ጥረቱን ማጧጧፉ ዳግም ተሰምሮበታል። በአረብ አገራት ተረድቶ ይህን ኢምፔሪያሊስት ዓላማውን ከግቡ ለማድረስ በመራወጥ ላይ ያለው አሜሪካ በተለይ በኢትዮጵያ ውስጣዊ ጉዳይ ጣልቃ ገብነት ማብዛቱን የተከሱት አዛቢዎች በቅርቡ በአሜሪካ ውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ሚኒስትር የነበረውና በኢትዮጵያ ጉዳይ ለተከሰቱ ሻጥሮች ሁሉ ተጠያቂ የሚባለው ዶናልድ ያማሞቶን በሶማሊያ አምባሳደር ብላ መሾማ በቂ መረጃ ነው ሲሉ አቅርበዋል። አምባሳደር ያማሞቶ በአዲስ አበባ የአሜሪካ አምባሳደር ሆኖ ለተወሰኑ አመታት ማገልገሉና በአፍቅሮ መለስ ጦዞ የነበር መሆኑ የሚታወስ ሲሆን ላለፉት 1 አመት ከ6 ወራት ደግሞ የአፍሪካ ጉዳዮች ረዳት ሚኒስትር ሆኖ ሰርቷል። አምባሳደር ያማሞቶ በረዳት ሚኒስትርነት በሰራበት ወቅት በቅርቡ በኤርትራ፣ በኢትዮጵያና በጅቡቲ ጉብኝት አድርጎ የወያኔና ሻቢያን እርቅ ያጠነጠነ ቢሆንም ወደ አገሩ ከተመለሰ በኋላ ከኃላፊነቱ መነሳቱ ይታወሳል።
ለውጥ አሳየ በተባለው በኢቲቪ ተቋም አንድም ሰራተኛ ወይም ሐተታ አቅራቢ ያልተቀየረና ያለፈው በአዲስ ጭምብል እንደቀጠለ ያቀረቡት ሐዛቢዎች በባዳን ሀገሮች ያሉና በባዳን የሚታዙ ራዲዮኖች ደግሞ አሜሪካ ድምጽ ራዲዮ፣ የጀርመን ድምጽ ራዲዮ፣ የከዚህ በፊቱን የኢትዮጵያ መንግስት ራዲዮ መስለዋል ብለዋል። ሁለቱም በአማርኛ የሚያስተላልፉ ራዲዮኖች የአገዛዙ የገደል ማሚቶ ሆነው አዲሱን ሹም ድጋፍ ለማስገኘትና ለማደላደል ይሰራሉ ያሉ ታዛቢዎች በአውስትራሊያ መንግስት የሚያስራጨውን የአማርኛ ፕሮግራም የሚያስተላልፈው የቀይ ሽብር ወንጀለኛ መኮንን ለኢትዮጵያ ሕዝብ ትግል ያለውን ጠላትነት ሲያሳይ አመታትን አስቆጥሯል ብለዋል። አዲሱን ሹም ድጋፍ ለማስገኘት ሆነ ለማሻሻት በዋሽንግተን በተረቀቀው መሰረት የተከፈተው ዘመቻ መገናኛ ብዙሃንን ሁሉ የሚመለከት ነው ተብሏል። ይህ ዘመቻ ደግሞ የአሰ ዜናዎችን ማሰራጨትንም የሚጠቀም ነው ያሉ ተንታኞች በቅርቡ አርዲሱ ሹም ወደ ሰሜን አሜሪካ የሚያደርገውም ጉዞ የዚሁ የፕሮፓጋንዳና የማሻሻት ዘመቻ አካል መሆኑን ጠቅሰዋል። የባድ ራዲዮኖቹ ኢሃፓን ማግለል መነጠልና በድርጅቱ ላይ ውዥንብርን ማሰራጨት በሚለው የአሜሪካ ውሳኔ ዋና ተካፋይ መሆናቸው ተጠቅሷል።
የፍቅር ዜና ፕሮግራማችን በዚሁ ይጠቃልላል።
አጉል ነው
የቃላት ጋጋታ ከንቱ መፈክሮችና ፉገራ ፖለቲካ ቁራት ህዝባዊ ትግሎችን ሁሉም የሚያደናቅፉት ገዢዎች ህይወታቸውን የሚጠብቁት ስልጣናቸውንም የሚያቆዩት አንድም በኃይልና በጭፍጨፋ ሲሆን በሌላ በኩል ደግሞ ለውጥን የተቀበሉ መስለው በማደናገርና በማወናበድ ነው። በዚህም ሆነ በዚያ ግን የአፈና ኃይሎች ባለቤትነታቸውን የሚለቁ አይሆኑም ህዝባዊ ትግሉ እስካላስገደዳቸው ድረስ። ለጨቋኞች ገዥነት መቀጠል አመቺ የሚሆነው ደግሞ ተላላ የሆኑ ዜጎች ሲበረክቱና ታሪካቸውን ማገናዘብ ያቃታቸው ምድርን ሲሞሉ ነው። ነጋ ጠባ ተሸውደው በጭቆና ማጥ ውስጥ ሲገላበጡና ለለቅሶ ሲደረጉ ይኖራሉ። ለ45 ዓመታት ያየነው ነው። ለጨቋኝ ሰለባ መሆን፣ መከራውን ማስቀጠል፣ ዳግም መታገል፣ ደም መገበር፣ ተለወጠ ብለው ሲሸውዱን ማጨብጨብና ዳግም ለቀንበር ጫንቃችንን አመቻችቶ መስጠት። ከ28 ዓመት መራራት ትግል በኋላ የህዝብ ህብረትና ትግል ተጠናክሮ ወያኔ ሊወድም ሲቃረብ አጋሮቹ መዳኛ ቀዳዳ ከፍተውለት አዲስ ሹም አግኝተውለት ሊያድኑት እነሆ ተጋፍጠውናል። ዛሬም ሰለባው ብዙ ነው። መድረክ አጨናንቆ ስለ ታሪክም አታውሱ ብሎ በቃላት ጋጋታና በቀፎ መፈክሮች በባርነት ሊያስቀጥሉን እየጣሩ ናቸው። ገዢዎች ሁኔታው ሲጠጥርባቸው የህዝብን መፈክር ቀምተው የራሳቸው ያደርጉና ይዘቱን ይቀይሩና አልበው ባዶ ያስቀሩና አደናግረው በስልጣን ሊቀጥሉና ድጋፍንም ሊያገኙ ይሞክራሉ። በደርግ ጊዜም ያየነው ነው። ህዝባዊ መፈክሮችን ቀርቶ መዝሙሮችንም ጨምሮ ነጥቆና ይዘት ትርጉም አልባ አድርጎ ባዶ ቃላትን ሲያስጮህ ቆይቷል። የቅኔ ዘረፋ ዘመናዊ ይዘት በመፈክር ነጠቃ አሁንማ የፖለቲካ እስረኛ ማንነት ነጠቃም ተጀምሯል ሊሰየም የሚችል ነው። መሬት ለራሹ፣ ዴሞክራሲ ለሰፊው ህዝብ ወዘተ ሁሉንም መፈክር ደርጉ አስተጋብቶ ይዘት አልባ አድርጎ ግን ቀጥሏል። ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ሲባልም ጊዜያዊ ወታደራዊ መንግስት መፈክርን አስቀድሞ ባንዳ ምሁራንም የተደረጀ ነቃ የታጠቀ ምናምንቴ የሚል ተጻራሪ መፈክር እንዲያስተጋቡ አድርጎ ወታደራዊ ኃይል ለአብዮቱ ሞግዚት ካልሆነ አገራችን ትከፋፈላለች፣ አብዮቱም ይነጠቃል ብሎ አስፈራርቶ ወታደራዊ አምባገነንነትን 17 ዓመታት አስፍኖብን የጨረሰውን የወገን ቁጥር ዛሬ ከሃዲዎች ሊያረሳሱ ቢሞክሩም ህዝብ የሚያስታውሰው ነው። ለአውሬው ደርግ ያጨበጨቡ ጊዜ ይሰጠው ጠንካራ ኃይል ያሻል ያሉ ህዝብ ይከፋፈልና አብዮት ይጎዳል ያሉና ባለማወቅ ያና አገዛዝ ያቆዩብን ከስህተታቸው መማራቸው አጠራጣሪ ነው። ዛሬም የሽግግር መንግስት ምስረታ አይነሳ፣ ከሰማይ የተላከ ኮሎኔል ስርየት ያመጣልናል፣ እርቅ ፍቅር ዝባዝንኬ እያሰሙ ህዝቡ ተከፋፍሏልና ጠንካራ መንግስት ሞግዚት ጠባቂ ያሻዋል በሚል ወያኔያዊው አገዛዝን ሊያስቀጥሉ የሚሹ እንዳሉ እያየን ነው። ያላየነው ይመስል በአገዛዙ ስር ምርጫን ጠብቁም እያሉን ነው። ወያኔ ይወገድን ሰርዘው የተጠገነ ወያኔ በስሙ ሆነ በሌላ ይቀጥል ዘንድ ይሻሉ። የወያኔ ደጋፊዎችም ተገዢ አገዛዝ መቀጠሉን ስለሚፈልጉ የህዝቡ ሉዓላዊነት የህዝብ መንግስት መቋቋሙ ሞታቸው ነውና የሽግግርን ሂደት መቃወም ዋና ፍራቸውና ተልእኳቸው ሆኖ ይገኛል። እርቅ፣ ፍቅር፣ ሰላም የዚህን ከይሲ ግብና ለማሸፋፍ ነው በስራ ለማዋል ይረዳሉ የተባሉ ቃላት ናቸው። የፍቅር መፈክር ባዶ ነው። ሀገር እንደ ኮሾ ጣቃም የምትቀደድ የምትበታተንም አይደለችም። አጉል ማስፈራሪያው እጅጅ ሊለን ይገባል። አገርን ማዳን የሚቻለው በጠላት ላይ የከረረ ጥላቻን ይዞ አምሮ በመታገል ብቻ ነው። ወያኔ አሁንም ቢሆን በሰላም አይወገድምና አጉል ፍቅር ሰባኪዎች ትግላችንንም ህዝባችንንም አስጠቅተው ራሳቸውም የሚተኑ መሆናቸውን ለመናገር ነብይነትን አይጠይቅብንም። አርበኞች ሙሶሎኒን ግራዚያኒን አፍቀረው ቢያቅፉና ቀለበት ቢያድርጉላቸው ኖሮ ኢትዮጵያ አትኖርም ነበር። የሽግግር መንግስት አልን እንጂ ስዩመ መለኮት የግለሰብ መንግስት አላልንም። ህዝብ የዴሞክራሲ ተጠቃሚና ባለቤት ይሁን ራሱን ያስተዳድር ተባለ እንጂ የበላይ ጠባቂ ሰምለት ያለ የለም። የኢትዮጵያ ሉዓላዊነት ይጠበቅ ይረጋገጥ ተባለ እንጂ ለጠላቶቿ ክፍት ሆና በስመ እርቅና ሰላም ትቦጥቦጥ ትዘረፍ ትበጥበጥም ያለ የለም። ደግመን ሃይማኖት ሌላ ፖለቲካ ሌላ ብለናል። የሀገራችንን ብቻ ሳይሆን የአጉራችንን ሆነ ዓለም አቀፉን ሁኔታ ያወቅንና እያወቅንም ያለን በመሆናችን ነው። በፖለቲካ ዝርዝር ኪስ አይቀድም ብለንም ብዙ ጊዜ አሳስበናል። ለምንስ አዲሱ ሹም የሽግግር መንግስት ሂደት ሁሉን አገር ወዳድና ዴሞክራሲያዊ ኃይሎች ያቀፈ የሚለውን መከተል መደገፍ ሳይሆን ማንሳት እንኳን ቃተው? ግልጽ እንደሆነው አሜሪካ በአፍሪካ ቀንድ ያላት ፖለቲካ በኢትዮጵያ ዴሞክራሲ መስፈኑን አጥብቆ ይቃወማል። አምባገነናዊ ግን በአፍቅሮ አሜሪካ የነሆለለ መንግስት ነው የምትመኝልን። ልታቆምም እየጣረች ያለችው ይህንኑ ነው። የገዢ ምርጫዋም ይህን የሚከተል ነው። ነጻ የኢትዮጵያ ዴሞክራሲያዊ መንግስት ከተመሰረተ የኢትዮጵያንና የህዝቦቿን ጥቅም ያስቀድማል እንጂ የአሜሪካን እዝ ተገዢ አይሆንም። ሉሙምባን ገድላ ሞቡቱን ለስልጣን ያበቃችው፣ ንክሩማህን አስገልብጣ ቡችላ መንግስት ያቆመችው፣ አሌንዴን በቺሊ ገልብጣ ፋሺስቱ ፒኖሼን በስልጣን ያስቀመጠችው፣ የነ መንግስቱና ገርማሜን መፈንቅል ያከሸፈችው፣ ወያኔን ለስልጣን ያበቃችው፣ ሻዕቢያን ደግፋ ለግንጠራ ያበቃችው፣ የግብፅን ህዝብ ትግል አደናቅፋ ወታደራዊ አምባገነን አልሲሲን የሰየመችው፣ ኢራቅና ሊቢያን ያፈራረሰችው ወዘተ። አሜሪካ መጋዣዋን እንጂ ነጻ መንግስት እንዲኖረን አትፈልግም። ጋሬጣ ነበረች፣ አሁንም በዚሁ ብሶባት ቀጥላለች። የአገራችንና የአካባቢ ሁኔታ ሲገመገም ይህን ዓለም አቀፋዊ ይዘት ችላ ማለቱ የትም እንደማያደርስ ማወቅ ይገባል። የሻዕቢያና አዲሱ ሹም ሸብር ረብም ወደ ኋላ ላይ ሰፋ አድርገን እንደምንተቸው ከዚሁ ከአሜሪካና አረቦች ፍላጎት የራቀ እንዳልሆነ ግልጽ ሆኖ ይገኛል። ለዚህም ነው ለሴራቸው ክፍትና ግልብ ሆነን መገኘት ሳይሆን ተንኮላቸውን ባጭሩ ለመግጨት መጣሩ ለሀገር ይጠቅማል የምንለው። የአጓጉል ፍቅር ሰበካው አገርን ያሳጣል። ግለሰቦች ፍቅር ይኑራችሁ፣ ህዝብ መሃል ፍቅር ይስፈን ብሎ መስበክ ቢገባንም ከጠላት ጋር ተፋቀሩ ግን የባንዳነትና የአገር ሻጮች መፈክር መሆኑን እኛ አንስተውም። ህዝባችንን ከፈጁት አውሬዎች ጋርም ፍቅር ሰበካው እንዲሁ አያዋጣም። በፍቅርና እርቅ ሽፋን ወንጀለኞችን ከሚገባቸው ፍርድና ቅጣት ማሸሽ፣ አምባሳደር መሾም፣ ለምህረት ህግ ማዘጋጀት፣ ያውም ሁሉም የፖለቲካ እስረኞች ገና ሳይፈቱ ፍቅር ሳይሆን በህዝብ ቁስል ላይ ጨው መነስነስ ነው። ፍትህን እንደገና በአፍጢሟ መድፋት ነው። ክህደትና ጸያፍ ብልግናም በህዝብ ደምና ስቃይ ላይ ማላገጥ ነው ብንልም ተገቢና ትክክል ነው። መፈክሮቻችን ህዝባዊ ናቸው። በመሰረቱ ትግል ከጀመርን ጊዜ ጀምሮ በሰው በላዎችና አምባገነኖች እየተደናቀፈ ቢሆንም ህዝባዊ መንግስት ያልነው ዛሬም የትግላችን ምሰሶ ነው። ዋና ጥያቄያችን ህዝባዊ መንግስትና ዴሞክራሲ ምን መሆናቸውን አሁንም መረዳት የተሳናቸው ክፍሎች የግለሰብ አገዛዝን ዴሞክራሲ የተወገዘ ቡድንን ቀጣይና ሸዋጅ አገዛዝ ህዝባዊ ሊሉ ይቃጡ በዚህ መስክ ማህይምነታቸውን ወይም ጸረ ህዝብ አቋማቸውን ያጋልጣሉ እንጂ ትግላችንን ሊያስቆሙ የሚችሉ አይደሉም። ትግላችን ከግቡ እንዳይደርስ ማደናቀፊያ በወያኔና በአሜሪካ ተጠንቶ ተዘርግቷል። ጋሬጣውን እናነሳለን እንጂ እንደ ህዝብ ተሸውደን ተደናግረን ጭቆናን ሂደቱ ለውጥና ዴሞክራሲ ሳይሆን አምባገነንነት ለመሆኑ መጨረሻው ምንም ጥርጥር የለምና ዳግም ለናቅፍ ዝግጁ ሆነን መገኘት የለብንም። ወያኔ ይወገድ፣ ሁሉን አቀፍ የሽግግር መንግስት ምስረታ ዓለምንም ወለም ዘለም እውን ይሁን፣ ህዝባዊ መንግስት በብዙሃኑ ፈቃድና ውሳኔ ይመስረት። ይህ ነው አመታት ያስቆጠረ የህዝብ ፍላጎት ጥያቄና መፈክር። እርቅም ይቅርታ መጠየቅም ንሳ ማስቀደም አለበት። በደፈናው ይቅር ለእግዚአብሔር ሊኖር የማይችለው የፈሰሰው ደም ስለማይፈቅድ ነው። በደሉ ያልደረሰበት ይህ ባይገባው ምክንያት አለው። ታግሎ የከፈለው መከራ የለውምና ከወንጀለኞቹ የተጣመረ ነበርና ህሊና ቢስ ባንዳ ነውና ከዚህ በለሰለሰ የሚቀርብ አይደለም። የሰማት ደም ፍትህ እያለ ይጮሃልና በዝምታ በግለሰብ የፋራ ሰበካና ሸንካላ ውሳኔ ልናልፈው የምንችል አይደለም። ታሪክን አንረሳም፣ ዳግም እንዳንረግጥ፣ ዳግም እንዳንሳሳት። ከዚህ አንጻር ነው ይህ ከሻቢያው አምባገነን ጋር እርቅ የሚባለውን ቧልትና በከተሜው ቋንቋ ፉገራ የምንመለከተው። የቃላት ጋጋታ ከንቱ መፈክሮችና ፉገራ ፖለቲካ ክፍል 2 በሰሞኑ የታየውን የሻቢያን መሪ የማንቆለጳጳስ አሰቃቂና አሳፋሪ ዘመቻ የተለያዩ አቋሞች እንዲጸባረቁ አድርጓል። የፉገራ ፖለቲካም አይነታ ነጸብራቅ መሆኑ ለብዙዎች አልተሰወረም። ሂደቱ ሻቢያ እንደገና ያኔ ከመለስ ገጥሞ ያደርግ እንደነበረው ኢትዮጵያን ሊበዘብዝ አድብቶ መነሳቱንና በተቻለው መጠን ሁሉ ደፋ ቀና ጎንበስና ትሁት መስሎ ኢትዮጵያን ሊቦጭቅ መወሰኑን የሚያሳይ ነው። ፉገራው ኢሳይያስ አንድ ህዝብነን ሁለት አይደለንም ሲል ከ30 ዓመት በላይ ልዩ ህዝቦች ነን፣ አማራ ኢትዮጵያ ቀኝ ገስቶናል፣ እኛ ፓስታ በሊታ ስልጡን ህዝብ ነን፣ አማራ ኢትዮጵያኖች ኋላ ቀር ህዝቦች ናቸው፣ ነጻነት ሐርነት ነው ግባችን ብሎ አገር ፍቅር ያሉትን ኢትዮጵያ ያሉትን አሳዶ ፈሽቶ በረጅም ጦርነት ስንቱን አስጨርሶ ግልብጥ ብሎ አንድ ህዝብ ነን፣ ይህን የተቃረኑ የተሳሳቱ ናቸው ብሎ ሐቁን የተናገሩትን ሁሉ አይኑን ሳያሽ አወገዘ። ፉገራ ይሏል። ይህ ነው በእብሪቱ የታወቀውና ለስንቱ ጓደኞቹ ሳይቀር ህይወት መጥፋት ምክንያት የሆነው ጠባብነቱና ማን አለብኝነቱ የጠፋ ይመስል አዲሱ ሹም መሪያችን ይሁንልን ብሎ አላገጠ። መረዳት ያቃታቸው ተገረሙ። ሻቢያው በአዲሱ ሹም ልመራ አለ ተደመረ ብለውም ፈነደቁ። ተፎገሩ የሚባል ቃል አለ ካለ ይህ ቦታው ነው። ሌላው ምሳሌ ደግሞ አማርኛ ሊናገር መነሳቱ ነው። ኢሳይያስ በቂ አማርኛ የሚናገር በአዲስ አበባ ዩኒቨርሲቲ የተማረ ሆኖ ሳለ ቀደም አማርኛ የማይናገረው የጠላት ቋንቋ ነው በሚል መሆኑን የሚያውቁ ሁሉ ያውቃሉ። በያዘውና በተጠቀመበት የማወናበድ ወይም የማደናገር ዘመቻ ግን አማርኛ መናገሩ ከአዲሱ ሹም ጋር መሳቅ መጫወቱ መተቃቀፉ ወዘተ ሁሉ የጅሎቹን ፎግራቸው እቅድ ሙሉ አካል ነው። ፍቅር እርቅ በሚል መሰረትና ይዘት ያጣ መፈክር መደርደርን የተያያዙትን ሆነ የሻቢያን ባንዲራ ማውለብለቡ ቀና የመሰላቸው ክፍሎች ሁሉ አምባገነኑ በበቂ ተጫውቶባቸዋል ቢባል ማጋነን አይሆንም። መለስም በመጀመሪያው ሰሞን ኢትዮጵያዊና ህዝባዊ መስሎ ስንቱን እንዳደናገረ አንረሳም። ሰው በላውም ኮሎኔል ዝምብም አልገድል ብሎ እየተከለሰለሰ ስንቱን ነርቶታል። በቂ ተመክሮ ነበረን ግን መጃጃሉን የመረጠው ክፍል ሁሌም አገራችንን እያስጠቃ ያስቆሰለናል። ነፍሰ ገዳዩን ኢሱ እያለ ሲለማመጥ ማየቱም ያመናል። የሀገራችን ጥቅምና ክብር አልተጠበቀምና ሰማዕትን ይቅርታ መጠየቅ የምንገደድበትም ሆኗል። ለመሆኑ ኢሳይያስ አፈወርቅ ማን ነው? ከመቼውስ ማንነቱ ተረሳ? ታሪክን ዘንግተው ስህተታቸውን ሊደግሙ የተነሱ ክፍሎች ፍቅር ይቅርታ ገለመሌ እያሉ ለአንድነት የተሰውትን ብዙ ሺዎችን፣ በሻቢያ የተረሸኑ ወጣቶችን፣ መንካተ ብለው የተገደሉ እነ አፈወርቅ፣ ዮሐንስ፣ ብጻይ ጎይቶም ወዘተ የኢትዮጵያ ተማሪዎች እንቅስቃሴ አባላትን፣ በሻቢያ ታድነው የተገደሉትን የሀገር ፍቅር ማኅበር አርበኛ አዛውንት አባላትን፣ ሻቢያ ወያኔን መስርቶ ረድቶና አጠናክሮ በኢትዮጵያ ላይ መልቀቁን ረስተው ኢትዮጵያን ሊያወድምና ግንጠላን እውን ለማድረግ በአረቦችና ምዕራባውያን እርዳታ ጎጂ ጦርነት በኢትዮጵያ ላይ መክፈቱን፣ አማራውን ጠላት ብሎ መጨረሱን፣ ሲገነጠልም ኢትዮጵያውያንን ንብረታቸውን ቀምቶ ማፈናቀሉን፣ ጠባቦችን ማጠናከሩን፣ ወያኔን እጅ ይዞ ለቤተ መንግሥት ማብቃቱን፣ ኢትዮጵያ 100 ዓመት ያልሞላት ሕዝብ በቅኝ ተገዥነት የሚኖርባት አገር ብሎ ሰይሞ ለውድመቷ ሲጥር መክረሙን እረስተው የዚህ ሁሉ ጸረ ኢትዮጵያ ድርጊት አባወራንና የሻቢያን መሪ ግለሰብ የጀግና የወዳጅ አቀባበል ያደረጉለት ሁሉ በእናት አገራችን ላይ በደል ፈጽመዋል ቢባል ቢያንስ ነው። ከኢሳይያስ ጎን በጭሎነትና ዝቅተኝነት ስሜት ሲቧርቅ የነበረውም አዲሱ ሹም አሳፍሮናል እንጂ አላኮራንም። ሐቁ ይህ መሆኑን እንተው ብንል እንኳ ይህን የሀገር ጠላት ማስተናገድና አገራችንን ለወንጀሉ ለመክፈት ለማመቻቸት መነሳት ምን ጥቅም ይሰጣል? ማን ነው ተጠቃሚ? ሻቢያ ወይስ ኢትዮጵያ ብለን ከከበሮ ምቱ ርቀን ብናጤን መልሱ ግልጽ ነው። በባድሜና ባዲሮብ የወደቁትን ወገኖች መርሳት ብቻ ሳይሆን ደማችን የፈሰሰለትን መሬት በነጻ የሚያገኘው ሻቢያ ተጠቅሟል። የመቶ ሚሊዮን በላይ ህዝብ ገበያ ለከሰረው ሻቢያ ክፍት ሆኖለታል። አዲሱ ሹምና በዙሪያው ያሉት ካሳ ሊጠይቁ ቀርቶ ለጦርነት ሁሉ ከኢትዮጵያ ካሳ ፈላጊውን ሻቢያን ሊከፍሉ ተስማምተዋል። በሁሉም ፈርጅና መስክ ዋናው ተጠቃሚ ሻቢያ ነው። በኤርትራ የጦር ሰፈሮችን ሊከፍት ላቀደው አሜሪካ የተደረገው ስምምነት ያዋጣዋል። አሰብን የምትቆጣጠረውና ወደቡን አስፍታ ኢትዮጵያን አስከፍላ ንግዳችንን ልትቆጣጠር ለተዘጋጀችው ለአረብ ኤሚሬትስ ደግሞ ያስረሽ ምችው ጊዜ መጥቶላታል። እስራኤል የቀይ ባህር በአረቦች ቁጥጥር ስር አይዋል ባይናትና ሻቢያ እንደ መንግሥት ተደራድሮ መቀጠሉን ደጋፊናትና ከስምምነቱ ተጠቃሚናት። የሻቢያ ተጻራሪዎች በአብዛኛው እስላሞች በመሆናቸው ለድል አለመብቃታቸው ለእስራኤል ይበጃታል። ለዚህ ሁሉ ኢትዮጵያ ጠላቷን አጨብጭባ ከማስተናገዷ ውጭ ምን ጥቅም ታገኛለች? አሰብ ይሉናል አንዳንዶቹ። ኢትዮጵያ አሰብን በመተዋ ሻቢያ ተጎድቶ ሲማቀቅ ነበር። ለአረብ ኤሚሬትስም $500 ሚሊዮን በዓመት ሂሳብ ሽጦ እንዳለ የምናውቀው ነው። የአሰብ አስተዳዳሪ ኤሚሬትስ እንጂ ሻቢያ አይደለም። የዱባይ የወደብ ባለስልጣን ደግሞ በዝባሽ ሆኖ በጅቡቲ የፈጠረውን ችግርና ቀውስ እናውቃለን። በአሰብ መጠቀም የሚል ምርጫ ከተወሰደ ክፍያው የሚበጅ ካለመሆኑ ባሻገር ንግዳችን፣ ሸቀጣችን፣ ገቢ ወጫችን በአረብ አገር ቁጥጥር ስር ይገባል ማለት ነው። وندم هزمنا وبندم يهاجراتشن وطاطوچ سراطو نو بميسقايوبت ييرترا سراطوچ ايتيوبيان اندياط لقلقو انشام شابيا بارغنزب نونا بهولم مسك غنزبون تتقمو بزباش ليهونبن اندميچلم سايتتالم يتفتا گوداي نو گژوچاتشن ان اديسو شومويانيوچنا شابيا اندميهونوم گلصناو قطاي مصاتنا مكرا بيرترانا ኢትዮጵያ መሃል ድንበር የለም ብሎ ለድንበር መለየት ለአመታት ደም ያፈሰሰው ጮሌና ወንጀለኛ ሲፈግረን ይህን ቅጥፈት እንደ ሾርባ ላፍ ያደረጉ መኖራቸው መቼም አሳፋሪ ነው። የሻቢያ ተክረት በኢትዮጵያ መረብና ድሩን መመስረት ማስፋፋት ማጠናከር በመሆኑ የድንበሩ ጉዳይ ዘግየት ብሎ ቢነሳም ብዙ የሚጨንቀው አይደለም። ዋናው እንደቀድሞው መተከል ነው። ዋናው በሁሉም መስክ የዝርፊያና በዝበዛ መዋቅሮን ማስፈን ማስፋፋት ነው። በሐሰት ብር የጎጃም ጤፍ ያገራችንን ዛፍ መጓጓዙን አረሳንም። ዝርፊያው ተጠናክሮ የሚካሄድ መሆኑን ደግሞ መገመት የሚያቅተን አይደለም። አዲሱ ሹም የነገሮች አመቻች እንጂ ያገራችንን ጥቅም አስጠብቆ የሚገኝ አለመሆኑ ከወዲሁ የሚታይ በመሆኑ መጨረሻው ያው የወያኔና ሻቢያ ጥምረት አገዛዝ ይሆናል ብንል ሊፈረድብን አይችልም። ለሻቢያ ዘር ከልጓም ይጠቅሳል ነውና ውሎ አድሮ ከወያኔዎች ተቀንሰውም ቢሆን ማበሩን ቅድሚያ መስጠቱ ሊጠበቅ የሚገባው ነው። ሻቢያ የስንቱ ደም ያፈሰሰለት የኤርትራ ብሔረተኝነትና ግንጠላ ከመቀጽበት የሚጠፋ የሚተና አይደለም። አሜሪካና አረቦች ያመጡት ዛሬ የምናየው ሰርግና ምላሽ ምንም ቢሆን ምን ለኢትዮጵያ የሚበጅና የሚጠቅም አይደለም። ይህን አስረግተን በማቅረባችን ማድረጉ ደግሞ የኢትዮጵያዊነት ግዳጃችን ነውና አገር ለጥፋት ስትደረግ በዝምታ ማለፍ የለመደብን አይደለምና አንዳንዶች የህዝብ እርቅና ስምረትን ተቃወማላችሁ እንደሚሉን እናውቃለን። ግን ስህተቱ የራሳቸው ነው። ሻቢያ ባደረሰብን ይህ ነው የማይባል ጉዳት ቂም በኒዝ ይገባናል እንጂ የምንወቀስበት እንዳይደለ ታሪክ ይመሰክራል። ይኸው የሀቅ ታሪክ ደግሞ የኤርትራ ትግል በሰላማዊና ዴሞክራሲያዊ መንገድ ይፈታ ብለን መታገላችንን ይመዘግባል። ታሪክን የሚበርዙና በሐሰት ቅኝት የሚያቀርቡ መሰሪዎች ለሻቢያ የመገንጠልን ትምህርት የሰጠ ብለው ቢቀጥፉም የኤርትራ ችግር የተፈጠረው በዘመነ ኃይለ ሥላሴ ሆኖ ግንጠላው ደግሞ የተወሰነው የተጠናቀቀው በወያኔ በመለስ ጊዜ ነው። ቢሆንም ሻቢያ ከወያኔም ከባዕዳንም ጋር ተቀናጅቶ ኢሃፓን የአማራትም ክህተኛ ብሎ አውግዞ ለአመታት እንደታገለውና እንዳጠቃው ታሪክ ይመሰክራል። የናዲሱ ሹም ፍቅርና እርቆች የሚመለከቱን ባይሆኑ መጠበቅ ያለበት ነው። አዲሱ ሹም ለሻቢያ ጎንበስ ቢል ያለቃው የመለስ አለቆች ስለነበሩ አይፈረድበትም። በስግደቱ ግን ኢትዮጵያና ህዝቧ እንዲሳተፉ ግብዣውን መቼም የማንቀበለው መሆኑ ግልጽ ነው። በአስመራና በአዲስ አበባ የታየውን የባዕዳን ሳይቀር ተሸርቦ የቀረበ ትዕይንት ወይም ፉገራ እንጂ የእርቅ ሂደት አይደለም። እርቅማ በቅድሚያ ስህተት ማመንን፣ ንስሐ መሻትን፣ ይቅርታ መጠየቅን የግድ ይላል። ሻቢያ ተበደልኩ ባይ ነው። አሁንም ያደረሰውን በደል ያምን ቅንጣትም አይፈልግም። አዲሱ ሹምም የሚጠይቃቸው አይደለም። ህዝቦች በሰላም በጉርብትና መኖራቸው ጥሩ ነው ቢባልም የሻቢያ እቅዱ ጥላቻውን በልቡ ቋጥሮ ጥላት የሚላትን አገር ይበልጡኑ ማድማትና ማሽመድመድ ነው። ተቃዋሚዎቹ ከኢትዮጵያ ሲባረሩ ይጠቀማል። ሰላም ተመሰረተ በሚልም በአዳኑ በተዘጋጁት መሰረት ሊያናፉለት ያወገዙት ሁሉ እንታይ ጉዱ ማለታቸው አይቀርም። ከተወረወረበት የፖለቲካ ምድረበዳ ይወጣል። ሻቢያ ይጠቀማል፣ በላያችን ላይ ይጠነክራል። አዲሱ ሹምና ጓደኞቹ የአሜሪካና የአረብን እዝ ተቀብለው አገራችንን ለከፋ አደጋ አጋልጠዋል። ከመቼውም ጊዜ በከረረ ሁኔታ የህዝብ ክፍፍልና ግጭት ሰፍኗል። ይህንንና ሌሎች ችግሮችን ሳይፈታ አዲሱ ሹም ሮጦ ከሻቢያ ያደረገው ስምምነት አላስፈላጊም፣ ጊዜውን ያልጠበቀና ህዝብን ያላማከረ ነው። ለባድመ የተሰዋ ህዝባችን ማንም ከቁም ነገር ቆጥሮ ጠላትህን ልንጋብዝና ልንሰግድለት ነውና ምን ትላለህ የሚለው አልተገኘም። የሽግግር ሳይሆን የሽርሽር አገዛዝ ሊሆን የተነሳው ይህ የአዲሱ ሹም ቡድን ህዝብን ያገሩ ባለቤትን ማማከረን እርም ብሎ ይገኛል። በአሜሪካም ደጋፊዎችና አዳናቂዎችን ሰብስቦ ሊፎግር ተዘጋጅቷል። ምን ሊፈይድ? በስብሰባዎቹ ቤቱን እንዲሞሉ የሻቢያ ደጋፊዎች እዝ ተሰጥቷቸዋል። ጥያቄዎች በነጻ እንዳይቀርቡለት አስቀድሞ ተመዝግቦ ተመርጦ የሚል ውሳኔም በኤምባሲው ተላልፏል። እንዲህ አርጎም ውይይትና ክርክር የለ። ተፈግረናል። ግን አሁንም ሁኔታውን ለማክሸፍ ጊዜ አለ። የወያኔና የሻቢያ መሪዎች በሕዝብ ፍጅት ወንጀል ሰፊ ክስ ሊቀርብባቸው የሚገባ እንጂ እንደ ጀግናና ሌላም ሞቅ ያለ አቀባበልና አያያዝ ሊያገኙ የሚገባቸው አይደሉም። ይህ ቂም መስሏቸው ፍቅርና እርቅን የሚሰብኩ ለሀገራችን ጥቅምና ለሕዝባችን ደም መታበስ የቆሙ አይደሉም። አካፋን አካፋ በለው ተብሏል። ባንዳና ካሃዲንም ጠላትንም በስሙ መጥራቱና በዚያው መንገድ መያዙ ተገቢ ነው። አንፈገርላቸው። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። በአደጋ ላይ ያለው አንድነታችንን እንጠብቅ። የቃላት ጋጋታ ከንቱ መፈክሮችና ፉገራ ፖለቲካ ክፍል 3 መድበስበስና መዘንጋት የሌለባቸው ሐቆች። ገዢዎች ወይም በላያችን ሊሰየሙ የቋመጡ ኃይሎች የሰማይና የመሬት የዴሞክራሲና የመብት የብልጽግና ሙሉ ባለቤት ተሆናላችሁ በሚል ቃል መግባት በተስፋ መደለል ማዘናጋትና ስልጣናቸው ማደላደል ልምዳቸውና ከነሱም ሁሌም መጠበቅ ያለበት ነው። በተለይም የቀውጢ ጊዜ ሲመጣ ህዝብ የሚፈልገውን በጃዙርም ሆነ በቀጥታ ረግጠው ህዝብ መስማት የሚፈልገውን እያሰሙና ባለፈው ላይ ያለውን ጥላቻ በመጠቀም ወደ ስልጣን የሚመጡና በስልጣንም የሚቆዩ እንዳሉ ያየነው ነው። በራሳችን ተመክሮ ዛሬ ከወዲሁ የታሪክ ቅልበሳ ተጀምሮ በህዝብ ደም የመጣውን ውጤት የወያኔ መዋከብና መዳከም ለግለሰብ ሊሰጥ ሲሞከር ያየን ነው። ታሪክም ተረስቶ የሀገራችን ጠላት የክብር አቀባበል ተደርጎለት ሊይዛት ሊጫወትባት ሞክሮ በህዝብ ትግል የከሸፈበትን በእርቅና ፍቅር ስም ተለግሶ ሀገራችንን ሊያጠፋ ሁለተኛ እድል አግኝቷል። ማን ታግሎ ደምቶ ወያኔን አዳከመ? ሰፊው የኢትዮጵያ ህዝብ። ማን መከራና ስቃይን ተቀበለ? ጭቁኑ የኢትዮጵያ ህዝብ። ማን የወያኔ አካል ሆኖ 28 ዓመት በወያኔ ወንጀል ተካፋይ በመሆን ህዝብን ተባብሮ አቆሰለ? አዲሱ ሹምና ጓደኞቹ። በግለሰቡ ላይ ጥርጣሬና የእምነት ማጣት ቢከሰት የሚጠበቅና አግባብ ያለውም ነው። የ28 ዓመት የወያኔ ዘረኛና የግፍ አገዛዝ አካል ሆኖ ለሰራ ሰው ከመቀጽበት አመኔታን ድጋፍን መስጠት ከስህተትም በላይ አገርን የሚጎዳ ጥፋት ነው። ዘረኞቹ ማን ቢወልድ ማ በሚለው መርሃቸው እና ፖለቲካቸው መሰረት ኢትዮጵያና ህዝቧ ላይ ያደረሱትን ከፍተኛ ጉዳት ዜጎች ያውቃሉ። ዛሬ የህዝብን መሰረታዊ ፍላጎቶች በውብ ቃላት ወደ ጎን ወርውረው የጭቆናውን ጊዜ በአዲስ መልክ ሊቀጥሉብን ሊሰየሙብን አምባገነን ሊሆኑብን ራሳቸውን አጭተውና በትንግርትም አጅበው ሲመጡ ማን ቢወልድማ ብንላቸው ተገቢ ነው። ማናቸው ለመሆኑ ድንገት አዳኝ ስርየት አምጪ የህዝብ አለኝታ ሆነው ራሳቸውን ያቀረቡ? ማናቸው ስንት ደም የፈሰሰበትን መሬት ለጠላቶች የሚሰጡ? ማናቸው ለባዕድ አድረውና ለስልጣናቸው ቆመው የህዝብን የሽግግር መንግስት ፍላጎት ተጻረው የተገኙ? ማናቸው አሁንም ንጹህ ህዝብን በማጎሪያ ቆይተውና አንፈታም ብለው ያሉ? ማናቸው አሁንም በጭቆኑ ህዝብ ላይ ዘረኛ መርዛቸው መርጨት የከተሉ ለነዚህ መሰረታዊ ጥያቄዎች በስሜትና ጫጫታ ያልተደናገረ መልስ መስጠት የኢትዮጵያዊ ግዳጃችን ሆኖ ይገኛል። አገራችንን ግን ለጥቅም አሳልፈን ከሰጠን ይህ የተደበስብሶና ተደናግሮ የሚታለፍ ጉዳይ ሆኖ የጭቆና አካል ሆኖ ለ28 ዓመት የቆየን ማወደስ ማመስገን በተክለሰውነት ማጀብና በከንቱ መንጫጫት እጣ ክፍላችን ሆኖ አገራችን ኢትዮጵያ አይናችንን ከፍተን እያየን እየተነገረን ለጥፋትና ለባዕዳን ጠላቶቿም ሳይቀር አሳልፈን የምንሰጥ ይሆናል። ኢትዮጵያ ህዝብ የፈለገውና ደሙንም አፍሶ የጠየቀው አንዱ ዘረኛ በሌላ ዘረኛ እንዲተካ አንዱ አምባገነን ቡድን በሌላ አምባገነንነት ፍላጎት ባለው ግለሰብ እንዲተካ ሳይሆን የፈለገው ዴሞክራሲን እንጂ እኛው ቀላልው ባይ ዘመናዊ መንግስቱና መለሰን ሳይሆን አንድ ወሳኝ አዛዥ ቡድን ሳይሆን በአገራችን ውስብስብ ጉዳዮች ላይ ሁሉም አገር ወዳድ ኃይሎች መከረውና ተነጋግረው መፍትሄ እንዲሹና የሽግግር መንግስት በገቢር እንዲታየም ነው። ያፓ ለምን ድጋፍ አይሰጥም ይሉናል ብዙዎች። አቋማችንን የመያዝ መብታችንንም ተጋፍተው ሊያወግዙንም ይዳዳቸዋል። አዲሱን ሹም የተቸው ውጉዝ ከመዲያብሎስ ብለው ሊያግዱንም ሲሞክሩ አይተናል። የከረምንበት ሁኔታ በመሆኑ ሊያፍነን አልቻለም። መንግስቱና መለስን በጭፍኑ ደግፈው ሲንጫጩ ጫጫታውን በንደባለቅ ኖሮ ህዝብና ሀገርን በጎዳን ነበር። ለረሃብና ለሀገር የማይበጅን ሁኔታ ከንጭጩ የማወቅ ችሎታ አለንና አንቀበልም ማለት ሙሉ መብታችን ሆኖም ቆይቷል። ለስልጣን ፍርፋሪም ሰበርሰካ ከያፓ ጎራ ቦታ ያጣ በመሆኑ በሆዳችን ተገዝተን ያለፈው ያገደመው አፈጮሌ በፉገራ ፖለቲካው የሚጫወትብን አልሆነም። አንኖንም ሐቁ ይነገር ከተባለም እንደ ካህዲዎችና ማፈሪያ አንጃዎች የታሰሩና የተሰቃዩ ጓዶቻችንን ረስተንና ሳናስፈታ እስር ቤቶች ባዶ ሳይቀሩ ወደ ገዢዎች ጫማ ስር ለመውደቅ መቼም አይዳዳንም። ከህሊናችን ከእምነታችን ከቃል ኪዳናችን ለህዝብ ከገባነው ቃል ጋር ተጣልተን ታሪካችንን አናቆሽሽም፣ ውርደትን አናስተናግድም። ይህ መነሻችን መንደርደሪያችን በመሆኑ በተጀመረው የኢትዮጵያ አዲስ ቅርጫ እንኳን ለሽንፈላ ለሽንጥም አንሰለፍም ማለታችንም ነው። የሽግግር መንግስት የምንለው ሁሉም ኃይል ክፍል በደል የደረሰበት ህዝብ ሁሉ በጋራ ላንዴም ለሁሌም ሀገራችንን መፍትሄን ሊያመጣ የሚችለው በውይይትና በስምምነት በጋራ ጥረትና ስምምነት ብቻ በመሆኑ ነው። ባምባገነኖች ውሳኔና ፍላጎትማ ስንገዛ ዘመን አለፈ። ዛሬ ለራሳችን ችግር መፍትሄ አንድ ግለሰብ ሳይሆን ራሳችን በጋራ ለመወሰን ተነስተናል። 28 ዓመት ወይኖ ከከረመ ከማንም ግለሰብ በተሻለ ደግሞ ህዝብ ለሀገሩ ሊያውቅና ሊወስን እንደሚችል ባለመብትም እንደሆነ ግልጽ ነው። የዘንድሮ ልሂቅ በሉን ባዮች ደግሞ ችሎታቸውና የተራቀቁበት መጎንበስና ለነፍጥ መስገድን በመሆኑ የሀገራችንን እጣ ፈንታ አምነንና አሳልፈን የምንሰጣቸው ሊሆኑ አይችሉም አይሆኑምም። መደመር የሚሉት ፈሊጥ መፎገርና መገዛት መሆኑ አከራካሪ አይደለም። ከጊንጡም ካውሬውም ከገራፊውም ከወያኔውም ከሻቢያውም ከባዕድ ዘራፊውም ጋር መጣመር የሚፈቀድ ሊሆን የሚታሰብ ሊሆን አይገባም። ሰው እንዴት ንስሐ ካልገባ ይቅርታ እንኳን ካልጠየቀ ጋር ይጋበዛል? ባለፈው ሰሞን ከሻቢያው መሪ ጋር የታየው ቀፋፊት እይንትን ይታዘባል። ስንቱን ሰው የፈጀውና አሁንም ባምባገነንነት ህዝቡን እያሰቃየ ያለው ጸረ ኢትዮጵያ ግለሰብ የሀገር ወዳጅ ተብሎ በክብር እንግድነት ሲገኝና ሲወደስ ማየቱ ከግፍም ግፍ በላይ ነው። በሰማት ደም ላይ የቀለደ የቀድሞ መጋዣ ደግሞ ልዑክ ምራ ተብሎ ተጎንብሶ አስመራ መግባቱንም ታዝበናል። የለውጥ ሂደት አባወራዎች በአብዛኛው ያው የወያኔ ቡችሎችና መጋዣዎች ሆነው መገኘታቸው ራሱ ከጥርጣሬም በላይ ኃይለኛ ተቃውሞን እንድንይዝ ባደረገን ነበር። ሂደቱ ከሆይ ሆይታ ባሻገር ይህ ነው የሚባል የተደራጀ የህዝብን ድጋፍን ያገኘ ባለመሆኑ ተኖ ለመጥፋትም ጊዜን ወሳጅ አይሆንም። ጸረ ህዝብ ወያኔ ቆሰለ እንጂ አልሞተምና የረሱ ዜጎች መብዛታቸው ከቶም ጠቃሚ እንዳይደለ ከወዲሁ መናገርም የምንችለው ነው። ከወዲሁም አሁንም የዘረኝነት ፖለቲካ አዝማሚያ አለው እያለን ነው። አሁንም የፈረደበት አማራ የተበደለም ድሃው ህዝባችን ጥቃት እየደረሰባቸው ነው። የኑሮ ውድነት ያው አለ። ገንዘብ በይበልጥ ሊዘርፉን በገንዘብ ቅየራ ሰበብ ተዘጋጅተዋል። የሻቢያ ባለሀብቶች ወረራቸውን ጀምረዋል። ባዕዳን አሜሪካም አረብም ሊበዘብዙን አቆብቁበዋል። ሁሉን አቀፍ የሽግግር መንግስት ያልነውን ለማደናቀፍ ራሳቸው በፈለጉት በሚጠሩት ጉባኤ ሊተኩም ደፋቀና እያሉ ነው። የባዕድ ሰላዮችና አፋኞች ገብተዋል በሰፊው። የምኒልክ ቤት ለገንጣይ ክፍት በሆነበት ጊዜ ላይ ነን። መዘናጋት ሳይሆን መንቃት፣ መደራጀትና ትግልን ማፋፋም ምርጫችን ግዴታችን ሊሆን ይገባል። የአዲሱን ሹም ማንነትና ሚና ለማወቅ ደጋፊዎቹ እነማን እንደሆኑ መረዳት በቂ ነው። ጓደኛህን ንገረኝና ማንነትህን እነግራለሁ ይባል የለ? የአዲሱ ሹም ደጋፊዎች በሁለት መንገድ በመንቀሳቀስ ወያኔ ሊታገዱ የተነሱ የትግራይ ተወላጆችና ወያኔዎች ናቸው። በአንድ በኩል በትግራይ ብሔረተኝነት ተሰባስበው አዲሱ ሹም በሚያሳየው ድክመት ተጠቅመው የትግራይን ህዝብ በተለይ ከጎናቸው ለማሰለፍ ሲጥሩ፣ በሌላ በኩል ደግሞ የአዲሱ ሹም ደጋፊ መስለውና ሆነው የወያኔን ስርዓት በጥገና ለማስቀጠል የሚጥሩ ናቸው። ሌሎች ደጋፊዎቹ ደግሞ የደርግ ወንጀለኞችና የአሜሪካ ቀጥረኞች ናቸው። ተለጣፊ ሆነው 28 ዓመታት ያሳለፉ ውዳቂዎች ናቸው። ከነዚህ በግርግርና በአሳሳች ቀስቀሳ ምክንያት የተጎዳኙ ተላላ ዜጎችም አሉ። የመሰላቸው ከታሪክ መማር ያቃታቸው፣ በተስፋ መክነፍ የለመደባቸው፣ በጀመርነው ለመቀጠል የፉገራ ፖለቲካ ሰለባ የሆኑና ለሹመትም ራሳቸውን ያዘጋጁ ከርሳደሮች። እቅጩ ይህ ነው። የኢትዮጵያ ህዝብ ለቀጣይ ጭቆናና ዘረኝነት ደጋፊ አይሆንም ብለን ማመኑን እንመርጣለን። ውሸት ለመናገር አትሻምራት፣ ለእውነት ሞታለ አንሰጠምናት። ውሸት ለመናገር አትሻምራት፣ ለእውነት ሞታለ
Loaded. የነበሩ አልሻ ያላጋጭ ቅሬታ በውሸት ከማፍ ያጋለጠ ይለታ ውሸት ለመናገር አትሰራት እውነት ሞራል